እግዚአብሔር አምላክ የተመሰገነ ይሁን። አንድ ወንድም አንዴ ያለኝን በጸሎት ውስጥ ሆኜ አስታውሳለሁ እና እሱ ጥሩ የተማረ ልጅ ነው፣ ጥሩ ቦታም የሚሰራ ነው እና አንድ ቀን በአገልግሎት ጉዳይ እኔን የሆነ ቦታ ሸኘኝ እና መኪና ውስጥ ቁጭ ብሎ ጠበቀኝ ለረጅም ሰዓት እኔ አገልግዬ ስወጣ። ከዛ ከወጣሁ በኋላ ምን አለኝ? አንተ እኮ እድለኛ ነህ። እንዴት ስለው፣ አይ በቃ የምታገለግለው እግዚአብሔር እና ትልቅ እድል ነው። የሆነ ነገር ገባኝ። ምርኩዝ ይዤ እድሜ ሰጥቶኝ እግዚአብሔር አርጅቼ ዘመኔን ወደኋላ ስመለከተው የምጸጸትበት ዘመን ማየት አልፈልግም እና አሁን አገልግሎት ባለው በሚያስፈልገው ሁሉ አሰማራኝ ያለ። እግዚአብሔር አምላክ የተመሰገነ። አይቀርም አንድ ቀን ነገስታት እነ ጠቢቡ ሰለሞን ዝናቸው ከምድር ጫፍ እስከ ጫፍ የተሰማላቸው። ስለ ሰለሞን ሳስብ ድንቅ እንደ ሰለሞን ያለ ንጉስ እኮ አልተነሳም። ታውቃላችሁ ምንድነው የሚያስገርምህ ካላችሁኝ፣ ስለ ሀብቱ አይደለም። ሀብቱ በእርግጥም እስካሁንም እነ በዓለማችን ትልልቅ ሀብታም የሚባሉት እነ ቢል ጌትስ እነ ዋረን ቡፌት ምናምን የሚባሉት አያክሉትም ነው የሚባሉት። ታውቃላችሁ በሀብት ነው። ዘበኞቹ ብቻ 300 የወርቅ ጋሻ ነበር ይዞ የነበረው። ዘበኞቹ ነው ነበር 300 የወርቅ ጋሻ። የፈረሶች ከተማ ነበረው። ገነትን በምድር ላይ ሰርቻለሁ ብሎ ያለ ሰው ሀብታም ነው። በቃ እስከ ጥጉ ድረስ ሀብት የነበረው። በሱ ዘመን ብር አይቆጠርም ነበር። ሲልቨር ዝም ብሎ መጋዘን ውስጥ የሚከመረው ነበር። ስለዚህ አይደለም። ከዚህ ይልቅ ግን የሚያስደንቀኝ ምኑ መሰላችሁ? ክብሩ። ያቺ የሳባ ንግስት፣ በነገራችን ላይ የሳባ ንግስት ማለት የሰው ስም አይደለም። እሺ፣ ሳባ ከሳባ ሀገር የመጣች ንግስት ነው፣ ወይም የሳባ በሚባለው ሀገር ላይ የምትገዛ ሴት ማለት ነው። ያ ኢትዮጵያና አካባቢ እንደሆነ ይታወቃል። እና ያቺ ሴት መታ ያለችው ነው ክብሩ በትክክል የሚገልጠው። ንግስት ነች። አስብ፣ በአገሯ ላይ በጣም ብዙ ህዝብ የምታስተዳድር ሴት፣ የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር ያላት አንዲት ንግስት ናት። ከባሮቿ ጋር መታ አየችና ሁሉ ነገር እንዲህ አለችው፣ በሀገሬ ሳለው የሰማሁት ስለ አንተ ዝና አስደንቆኝ ነበር። እንዲህ አይነት ሰው በምድር ላይ ያለው ብዬ ነበረ። መጥቼ ሳይ ግን ሩቡንም አልነገሩኝም አለችው። ይሄ ብቻ አይደለም የሚያስገርመው፣ በአንተ ፊት የሚያገለግሉ አገልጋዮች ምን አይነት እድለኛ ናቸው ብላ ንግስቲቱ ባሽከሮቹ ቀናች። ምን ያህል የክብር ጥግ ላይ እንደነበረ አስበው በሞት ተደምድመዋል። ያበቃል። ግን ሰው ካወቀ እንቅልፍ ማጣት ያለበት ለእግዚአብሔር መንግስት ስራ። አሜን። ለምን መሰለኝ? ያበቃል። ይሄ ስራ መስራት ጥሩ አይደለም አላላችሁ? መቼም ታውቃላችሁ እሱ ግድ ነው። ግን ሁልጊዜ ናፍቆታችሁ የሰማያዊ መንግስት እንዲሆን አበረታታችኋለሁ። ኢየሱስ ይባረክ። ዛሬ እንግዲህ ምዕራፍ 4ን ከቁጥር 10 እስከ 12 አይተናል፣ ባለፈው ሳምንት ባለፈው ጊዜ ማለት ነው። ዛሬ ከቁጥር 13 ጀምሮ እናያለን። ከቁጥር 13 ጀምሮ ያለውን አነባለሁ። ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውንም ሰው ከነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ ይላል። እስቲ በዚህ ላይ ትንሽ እንነጋገር። እንግዲህ ያው እንደምታስታውሱት ይሄ ታሪክ ቀጣይነት ይዞ ነው ምዕራፍ 3 ላይ ካለው ታሪክ ጋር የተያያዘ ነው። ያ ለአርባ ዓመታት ያክል ወክ አርጎ የማያውቅ ሰው፣ ሽባ የነበረው ሰው፣ ሰው እየተሸከመ የሚያወጣው፣ ሰው እየተሸከመ የሚመልሰው፣ ለየትኛውም ትንሽም ትልቅ ነገር የሰው እርዳታ የሚያስፈልገው ያ ሽባ ሰው፣ ያ ከእናቱ ማህፀን ጀምሮ ሲወለድ ጀምሮ በእግሩ ወክ አርጎ የማያውቀው ሰው አንድ ቀን የእግዚአብሔር ጉብኝት ወደ እሱ ሲመጣ ዘለለ፣ ወደ መቅደስም ገባ ይላል። እና ይሄ ሰው ተፈወሰ። እንደነገርኳችሁ 40 ዓመት ሙሉ ምናልባትም 30 ምናምን ዓመት ይሄ ሰው በር ላይ ተቀምጦ ሲለምን መቅደስ በር ላይ ያቁታል። እዛው መቅደስ በር ላይ እየለመነ ያደገ ሰው ይታወቃል በሁሉም። ስለዚህ ይሄ ሰው ተፈወሰ ማለት ምክንያት መስጠት አይቻል። ጴጥሮስ እኮ አውቀው ነው እግሩን ሽባስ መስለው ምናምን ማለት አትችል። ሁሉም ያቆፈ ገባለ ከሌላ ስፍራ የመጣ ሰው ይያል መቅደስ በር ላይ ተቀመጠ ነው ያቆታ። ስለዚህ በጣም ይገርመኝ ልክ ፍርድ ቤት ተከሰው ሲቀርቡ ጴጥሮስ እና ያዋል ሰውየውን ይዘው ሄዱና አብረው ቆሙ። ገባ መረጃቸውን ይዘው ነው ቆሙት። ምንም ሊያደርጉ እንዳይችሉ አርገው ሰውየውን ይዘው ቆሙ። ከሁሉ የገረመኝ ግን ቁጥር 13 ላይ የተነገረው ቃል ጴጥሮስ እና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጻሕፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋር እንደነበሩ አወቋቸው። ቁልፍ ቃል ከኢየሱስ ጋር እንደነበሩ አወቋቸው። ሃሌሉያ። እንዴት ደስ ይላል! ኢንፍሉዌንስ ትክክለኛ የኢየሱስ ተጽዕኖ ያረፈባቸው ሰዎች ነበሩ። በትክክል ኢየሱስ ያስተማረው ትምህርት የገባባቸው የኢየሱስ አካሄድ በተለይ አሁን መንፈስ ቅዱስ ከመጣባቸው በኋላ ኢየሱስን መስለው የቀረቡ ሰዎች ነበሩ። እዚህ ጋር አንዳንድ ነገር መናገር እንፈልገው። ይሄ ስብሰባ ይሄ የጠሯቸው ፍርድ ቤት ሰናድሪን የሚባለው ባለፈውም ስናገር እንደነበረው የአይሁድ ሸንጎ ነው። በጣም አስፈሪ ነው። ሁሉ ሰው ተከሶ እዛ ጋር መቆም ማለት ብዙ ሰው እየተንቀጠቀጠ የሚቆምበት ቦታ ነው። ዝም ብሎ አይደል፣ ማንንም የሚደፈው ቦታ አይደል። የሚፈሩ ሰዎች ናቸው። ሐናና ቀያፋ ያሉበት ጉባኤ ነው። ሊቀ ሐዋርያቱ ሊቃውንቱ እዛ ተቀምጠዋል። ሊቀ ካህናት ናቸው እነሱ አሉ። ሌሎች ትልልቅ ሰዎች ያሉበት ነው። የቀበሌ ሊቀመንበሮች አሉ። በአገሪቱ ደረጃ የሚያስፈሩ ሰዎች አስቧቸው። ከነሙሉ ልብሳቸው ከነ ክብር ቦታቸው ተቀምጠው ነው ማነህ ብለው የሚጠይቁት። ሌላ ሰው ምናልባት እየተንቀጠቀጠ የሚቆምበት ቦታ ነው። ግን ኢየሱስ ራሱ በማቴዎስ ምዕራፍ 23 ከቁጥር 1 ጀምሮ ስታነቡ ኢየሱስ ለሕዝቡ እንዲህ አላቸው ይላል። ስለ ፈሪሳውያን ስለ እነኚህ አስተማሪዎች ሕግ ትእዛዝ ያዟችኋል አለ። የሚነግሯችሁ ስሙ አለ፣ ግን የሚሉትን አያደርጉምና የሚያደርጉትን አታድርጉ አላቸው። እነሱ በጣታቸው እንኳን ሊነኩ የማይደፍሩትን በሰው ላይ ይጭናሉ አላቸው። መናገር እንጂ ሕይወት ግን ዜሮ እንደሆኑ ጌታ ተናግሯል። ስለዚህ እነኚህ ሰዎች በፍርድ ወንበር መቀመጥ መብት የላቸው። አንድ ወንድሜ አንድ ጊዜ የነገረኝ ነገር ያስታውሰኛል። አንድ ሰው አገር ቤት ነው ኢንሳንቴሽን ይሄ ጽዳት የሚቆጣጠሩ ሰዎች አሉ። እና ሄደው እነሱ ቤታችሁ ቆሻሻ ነው ካሉ፣ በተለይ ሆቴል እንደ ንግድ ቦታ ካላችሁ ያሳሽጋሉ፣ አሽገው ይሄዳሉ ቤታችሁ። እና አንድ ባለ ሱቅ ቤቱን አዩና አሸጉበትና ምንድነው ሲባል ፍርድ ቤት አቀረቡት። ከዛ ፍርድ ቤት ቀረበ እና ዳኞቹ ፊት ቆሟል። ከዛ ዳኞቹ ምን አሉ? አገላብጡና መዝገቡን፣ አንተ ሰው ቤትህ በጣም ቆሻሻ ነው፣ እንደውም ሸረሪት ሁሉ አድርቶበታል ይባላል፣ እና ምን ያህል እውነት ነው ብለው ጠየቁት። ሲሉት ምን አለ? ሸረሪት ምንድን ነው አለ። ሸረሪት ምንድን ነው አለና ያቺ እዛ ግድግዳው ላይ ማያት አይነት ነች አለ። ፍርድ ቤት ውስጥ ገብቷቸው ምንድን ነች ያለው እኮ ስለማያውቅ አይደል፣ እንዲመቸው ነው ሊያስተካክል። ሸረሪት ምን ነበር አለ። ይሄ የዚህ ግድግዳ ላይ የማየው አይነት ነው አለ። ለካ ፍርድ ቤቱ ራሱ በሸረሪት ያደረገ። ከዛ ዳኞቹ አዩና እኛም ራሳችንን ስላላጸዳን ልንፈርድብህ አንችልም ብለው በነጻ ለቀቁታል። በህይወታችሁም እንዲህ ነው። አንዳንዴ ራሳችሁን ባላጸዳችሁበት ነገር ስንፈርድ እንገኛለን አይደል? የሆነ እኛም ራሱ ከሌላ ባጉሊ መነጽር ስንታይ ግንቡ ከልሎን አይደለ? ያበላሸነውን በሌሎች ግን አደባባይ ባረጉት ስንፈርድ ህሊናችን አረ የሚለን ጊዜ ብዙ ነው። መንፈስ ቅዱስ ከውስጥ እንዴ የሚለን እና እነኚህ ሰዎች ምንም እንኳን በፍርድ ወንበር ይቀመጡ እንጂ ኢየሱስ ራሱ የተናገራቸው ያየው ማንም እነሱን ሊደፍራቸው አይችልም፣ እነሱ ላይ ሊፈርድ አይችልም። ኢየሱስ ግን አይቶ ስለነበር አይ ያለ እናንተ በፍርድ ወንበር ላይ ተቀምጣችኋል እንጂ ራሳችሁ በሙሴ ወንበር ላይ እንኳን ብትቀመጡ ህጋዊ ሰዎች አይደላችሁም ብሏቸዋል። ከሁሉ ያስደነቀኝ እዚህ ክፍል ላይ በተለይ ቁጥር 13 በጣም አስገራሚ ክፍል ያልተማሩና መጽሐፍትን የማያውቁ ሰዎች ናቸው በእነሱ እይታ። ለምን? በእነሱ ቴዎሎጂ ስኩል የተማሩ ሰዎች አሉ። እነሱ ማን እንደተማረ ማን የት እንደተማረ በደንብ ጠንቅቀው መሰረታዊ የሆነውን ትምህርት መሰረታዊ የሆነውን የአይሁድ ትምህርት የተማሩ አይደሉ። ሌሎች ግን ከልጅነታቸው ጀምረው ፊደሉን ያስቆጠሯቸው ጥቅስ በጥቅስ ያስለመዷቸው የከፍተኛውንም ትምህርት የወሰዱ ስኮላርስ ቴዎሎጂያንስ አሉ። እነኚህ ደግሞ ዋናዎቹ አስተማሪዎች ናቸው። እነ ገማልያል ትልቆቹ የቴዎሎጂ መምህራን ስር የተማሩ ናቸው። እነ ጳውሎስ ራሱ ሲናገር እነኚህ ሰዎች እዛ ውስጥ አንድም ቀን ታይቶ አያውቁም። የትምህርት ቤቱንም ትምህርት አያውቁትም፣ ቴዎሎጂውንም አያውቁትም። ኢየሱስ ሃሌሉያ! ከሱ ጋር ብቻ ከሆንክ ታሪክ ይቀየራል። አሜን። ከሱ ጋር በመሆን ብቻ። እና እነኚህ ሰዎች ግን ገብቷቸው እንደነበር የምታውቁት አደነቁ ይላል። አስተውሉ፣ አየህ፣ ሲያዋቸው ከነሱ የሚጠበቅ አይደለም የሚናገሩት። ከኃይል ጋር በድፍረት ነው። በነገራችን ላይ በግልጽ ተናገሩ የሚለው በሌሎች ትርጉሞች በድፍረት ተናገሩ የሚለው እንደነገርኳችሁ ነው። ይሄ ጉባኤ እንደዛ የሚነገርበት አይደለም። ግን እነሱ የእግዚአብሔርን ቃል ለሕግ መምህሮቹ ለዋኖቹ በደንብ አድርገው ሲናገሩ አዩና ተደነቁ ይላል። ግን አንድ ደስ ያለኝ ነገር ከኢየሱስ ጋር እንደነበሩ አወቋቸው ይላል። አንድ ምስጢር ልንገራችሁ። ብዙ ጊዜ ክርስቲያኖች እውነተኛ ክርስቲያኖች ደፋሮች ናቸው። አሜን። የእግዚአብሔር ክብር የገባባቸው ሰዎች አይፈሩም። ለእውነት ለመቆም ዝግጁ ናቸው። የካታካምቦ ሰማዕት የሚል መጽሐፍ አንብባችኋል? አንዳንዶቻችሁ እንዳነበባችሁ አስባለሁ። እሱ መጽሐፍ ታነቡ፣ ሌሎችም የታሪክ መጽሐፍት ስታነቡ የቅዱሳንን ድፍረት ታያላችሁ። ምን አይነት ጨካኝ እንደሆኑ በሞት አፋፍ ላይ ድል ሲናገሩ ከጥቂት ደቂቃ በኋላ እንደሚሞቱ ተነግሯቸው ሀሳቡ ሲጠየቁ ጌታዬን ከጥቂት ደቂቃ በኋላ አየዋለሁ ብለው ለተራቡ አንበሶች ሲጣሉ እየዘመሩ እጃቸውን ይገነጥላቸዋል። እንደ ጧፍ ጧፍ አልብሰው እንደ እሳት ማነው እንደ ሻማ ሲለኩሷቸው እየዘመሩ ተቃጥለው እያለፉ ናቸው። አይፈሩ፣ እውነትን ይናገራሉ። ለምን መሰለ? መጽሐፍ ቅዱስ ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ምን ብሎ የነገረው? የእግዚአብሔር መንፈስ እግዚአብሔር የሰጠን መንፈስ የፍቅር አይደል? ራስን የመግዛት መንፈስ ነው እንጂ የፍርሃት መንፈስ አልሰጠንም ይላል። ኢየሱስ ይባረክ። የፍቅር የኃይል ራስን የመግዛት ነው እንጂ የፍርሃት መንፈስ አልሰጠንም ይላል። እና አይፈሩም የእግዚአብሔር ሰዎች በድፍረት ቆሙ ነበር። እና እነኚህ ሰዎች ላይ ትክክለኛ የጌታ መንፈስ እንደመጣባቸው ታያላችሁ። በእርግጥ በዚሁም ሉቃስም ጠቅሷል። መንፈስ ቅዱስን ተሞልቶ ብሎ ነው የሚነግረን ስለ ጴጥሮስ ሲናገር። በዮሐንስ 7:13 ላይ በዮሐንስ ወንጌል 7:13 ላይ ትክክለኛ የጌታ ነገር በደንብ ምንም እንኳን ቢገባቸው ግን ፈሪ ስለነበሩ ሰዎች የሚናገረው ነገር አለ። አንዳንድ ዋጋ መክፈል ያልፈለጉ ሰዎች የሆነ ነገር አይተዋል፣ ግን ከጌታ ጋር አብረው ሆነው ዋጋ መክፈል ስላልፈለጉ ሰዎች ምን ይላል? ዳሩ ግን አይሁድን ስለፈሩ ማንም ስለ እርሱ በግልጥ አይናገርም ነበር ይላል። የሆነ ነገር ገብቷቸዋል፣ ግን ዋጋ መክፈል የሚለው ወደ ውስጥ መግባት የሚለው ነገር ያልፈለጉ ሰዎች ናቸው። አየህ፣ ጠንከር ብለህ ከተናገርክ የሚመጣው ክፍያ ግልጽ ነው። በእነሱ ከማህበረሰቡ ነው የሚያድገው። ያ ደግሞ ከባድ ሰው ቢሞትን ላይቀብሩልህ፣ ችግር ቢገጥም አይደርሱልህ። ይህን ደግሞ ክፍያ መክፈል ብዙ ሰው ስለማይፈልግ እዚህ ጋር ያለውን ነገር ለመጠበቅ ሲል ተስማምቶ ይኖራል። ይሄ በአገር ቤትም በፊት በተለይ ቀደም ብሎ የነበረ ነው። አሁን አሁን እንኳን አቅም እያጣ መጥቷል። እግዚአብሔር ይመስገን። ለምን የሰራሁት ጌታ እግዚአብሔር እየሰበረው ነው። በዚሁ ላይ ስለ ፍርሃት አንዳንድ ነገሮችን ማንሳት ቢያስፈልግ ጌታ ራሱ ምን ብሎ ተናግሯል? በማቴዎስ 10 28 ላይ ስጋን የሚገሉትን ነፍስን ግን መግደል የማይችሉትን አትፍሩ፣ ስጋንም ገሎ ነፍስን በገሃነም ሊጥል የሚችለውን ፍሩ ይላል። እና ጌታ ፈሪ ልጆች የሉት። እስቲ አሜን በሉ። በቃ ደፋሮች ለእውነት የቆሙ እንዲሆን የሚገርም ነው። ጌታ በድፍረት ሰዎች እንዲቆሙ ጠይቋል። ውጤቱ ምን ይሆን? የሚገርም በድፍረት ስትቆሙ እንዳይገሏችሁ ከለክልላችኋለሁ አላለም። አስፈልጊ ከሆነ ትሞታለህ። አይገርም? አስፈልጊ ከሆነ ትሞቻለሽ። ግን ለዛ ዝግጁ ሆነሽ ነው መቆም ያለብሽ። ከዚህ የተነሳ ብዙ ሰዎች ቅድም እንደነገርኳችሁ አምላካቸው እግዚአብሔር የማይመስል ፍጻሜ ያሳልፈዋል። ግን ከሞት ባሻገር ስላለ ህይወት እግዚአብሔር ሁሉ ጊዜ ስለሚያስብ ይሄኛው ብዙ አይገደውም። ኢየሱስ ይባረክ። ከኢየሱስ ጋር ስለመሆን አንዳንድ ነገር ልናገር። ከኢየሱስ ጋር ስለመሆን አየ፣ ከኢየሱስ ጋር እንደሆኑ አወቋቸው። አየ፣ ውሎ ማንነትን ይቀርጻል። ኢቭ መጥፎ ውሎ ተጽዕኖ ያደርጋል። እንደውም ከጥሩ ይልቅ መጥፎ ውሎ ነው ተጽዕኖ የሚያደርገው። ታውቃላችሁ አይደል? ግን ጥሩ ተጽዕኖ ያደርጋል። እንደውም ምንድን ነው የሚሉት? ጓደኛህን ንገረኝ አይደል የሚሉት፣ እና ማንነትን ነግረሃለሁ ይላሉ። ኢንፍሉዌንስ ስላለ ሰው አንደኛው በሌላው ላይ ያጋባበታል። ለምሳሌ ጉንፋን የያዘው ሰው ጋር አብራችሁ ከተቀመጣችሁ ጉንፋን ወዳችሁ እኮ አይደል ይጋባል አይደል? ጉንፋን ጥሩ ነገር ስለሆነ ነው አይደለም፣ የሚጋባ ስለሆነ ትራንስሚትድ ስለሆነ ኮንቴጂየስ ሆነ። አንዳንድ ነገር ካራክተር እንዲህ ነው፣ ይጋባ። ሁሉ ጊዜ በቃ አንተ ኮምፕሌን የሚያወራ ሰው ጋር አብረህ አይ ብሎ ንቂት የሚያወራ ሰው ጋር እስቲ ዝም ብለህ ከረም እንዴት እንደሆነ ሳታውቅ እዛ ጋር ልትቃወማቸው ትችላለህ። ሌላ ቦታ ግን ሄደህ ንቂት ስታወራ ትታያለህ። ተጽዕኖ ነው። እና እኛ ግን ተጽዕኖ አድራጊ እንድንሆን ተጠርተናል። በሌሎች የሌሎችን ህይወት እንድንቀይር የኛ አቅም በርትቶ ሌሎችን ይሄንን የተበላሸው ነገራቸውን እንድናስጠላቸውና በክርስቶስ ባህሪ እንድንማርካቸው ተጠርተናል እንጂ እኛ በእነሱ ኢንፍሉዌንስ እንድንደረግ ይሄ መጽሐፍ ቅዱሳዊ አይደለም ወይም ስህተት ነው። በሁለተኛው ዓለም ጦርነት ፈንጂ መርማሪ ስለነበረች ውሻ አይ ቲንክ የሆነ ጊዜ ነግሬያቸዋል። በሁለተኛው ዓለም ጦርነት እና ፈንጂ መርማሪ ነች እና ከወታደሮች ጋር አብራ እየሄደች እያነፈነፈች ለካ ሳታቅ አንዱ ፈንጂ አላግባብ አልፋ ረገጠችው እና ፈንጂው ፈነዳ። ሲፈነዳ ሁለቱን የኋላ እግሯን ጠረጋት ወይም ቆረጣት እና እንደምንም ብለው ተሸክመዋት አወጧት። ደንበ ደም ሆናለች። በሞትና በህይወት መካከል ናት። ሐኪም ቤት ወሰዷት። ስትታይ ተረፈች፣ ግን ሁለቱ እግሯ ተቆርጧል። በዚህ ሰዓት ደግሞ የሚያስገርመው እርጉዝ ነበረች እና ከጥቂት ጊዜ በኋላ ወለደች። ያው ዳነች ታክማ፣ ግን አካሄዷ እንደ ውሾቹ ሳይሆን በሁለት እግሯ በመንፏቀቅ ከፊት እንዲያለች ነው። ከዛ በኋላ ልጇ ተወልዳ በስንተኛው ጊዜ ውስጥ ስትታይ ልጇ እንደ እናትዮዋ መንፏቀቅ ጀመረች። ገባለ? በሁለት እግሯ ከፊት ይዛ ልጅቷ ትንፏቀቃለች። እግር እኮ አላት። እግር ምንድነው? እናትዮዋ የምትሄደው ልክ ነው ብላ ነው። ተጽዕኖ ነው። አየህ፣ ቅድም እንደነገርኩ ጥሩ የሚሆን መጥፎ ነገር በተለይ የተከተልከው ተጽዕኖ ያደርግብሃል። ስለዚህ የምትውሏቸውን ሰዎች ምረጥ። እስቲ አሜን በል። አቅም እስከሌለህ ድረስ ምረጥ። አቅም ካለህ ግድ የለም ሂድ። አቅም ካለህ አቅም ከሌለህ ግን ጦሩን ሊረዳህ የሚችለው ተጠጋ እንጂ አሁን ለስጋ ለሆነ ወዳጅነት ከመብልና ከመጠጥ ያለፈ ህይወት ከሌለ ራቅ መጻፍ ቅዱሳይ ነው። እንስ አዳዲሶችና ደካሞችን መርዳት ያስፈልጋል። ይገባችኋል? ኢየሱስ የተባረከ እና ከኢየሱስ ጋር ነበሩ ይላል። ይሁን በመጽሐፍ ቅዱስ ውስጥ ትልቁ ዕውቀት ተብሎ እግዚአብሔር ዕውቀት በማጣቱ ይያል ህዝቡ ሲወቅስ ሰምታችኋል አይደል? በተለያየ ሆሴ ምዕራፍ 4 6 ሆሴ 6 6 እነኚህ በጣም ስለ ዕውቀት ይታወቃሉ። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። አንተም ዕውቀቴን ጠልተሃልና እኔም ካህን እንድትሆነኝ ጠላሃለሁ ይላል። አይ እግዚአብሔር ህዝብ ዕውቀት ከማጣቱ የተነሳ እንደሚጠፋ ተናግሯል። ግን ስለ የትኛው ዕውቀት ነው የሚያወራው? ስለ እግዚአብሔር ዕውቀት ነው። እግዚአብሔር የተባረከ ይሁን። እግዚአብሔርን ስለማወቅ ነው። ስለ እግዚአብሔር ባህሪ ስለማወቅ ነው። በምድር ስላለው ዕውቀት ነው መማር። ግን ዋና ነገር አይደል? በመንፈሳዊ ዓለም እግዚአብሔራዊ የሆነውን ነገር ማወቅ ነው ቅድሚያ የሚሰጠው። ይሄን ደግሞ ለማወቅ ግድ ባይብል ኮሌጅ መግባት ላይ ኖርባችሁ ይችላል። መግባት መጥፎ አይደል? ጥሩ ነው። ራስን ተጠብቆ መማር። ግን ከሱ ይልቅ ከኢየሱስ ጋር ከዋላችሁ እስቲ አሜን በሉ። ከኢየሱስ ጋር ከሆናችሁ ዕውቀቱ ኑሮውም ይመጣባችኋል። ለምን ካላችሁ ቆላሲያስ ምዕራፍ 2 ከ1 ጀምሮ ያለው ቃል ቆላሲያስ ምዕራፍ 2 ከ1 ጀምሮ ስለናንተና ይላል ጳውሎስ ለቆላሲያስ ክርስቲያኖች በሎዶቅያ ስላሉት ፊቴንም በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለ ታውቁ ዘንድ እወዳለሁ ይላል። ልባቸው እንዲጸናና በፍቅር ተባብረው መረዳት ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። ስሙኝ፣ ማስተዋል ወዳለበት ወደ መረዳት ባለጠግነት የመረዳት ባለጠግነት የሚባል ማስተዋል የሚባል ነገር አለ። ማስተዋልና የመረዳት ባለጠግነት ወዳለው ነገር ውስጥ እንዲገቡ ይላል። ደግሞ የእግዚአብሔርን ምስጢር ክርስቶስን እንዲያውቁ እጋደላለሁ ይላል። እጋደላለሁ ይላል። ይሄ የአትሌቶች ቋንቋ ነው የሚባል። በቃ ያለ የሌለ ኃይሌን ተጠቅሜ ወደዚህ እንዲዞርልኝ ነው የምፈልገው ነው የሚለው ጳውሎስ። ለምን ስትሉት የተሰወረ የጥበብና የእውቀት መዝገብ ሁሉ በርሱ ነው። እስቲ አሜን በሉ። ኢየሱስ ይባረክ። ምን ማለት እንደው ታውቃለህ? የተሰወረ የጥበብና የእውቀት መዝገብ ማለት የተሰወረና የጥበብ ሀብት ኢየሱስ ጋር ነው ያለው ነው የሚለው። ስለዚህ እሱ ጋር ጠጋ ካልክ ጠቢብ ትሆናለህ። እሱ ጋር ውሎህን ካስተካከልክ አዋቂ ትሆናለህ። ሃሌሉያ። ስለዚህ ይሄንን የተሰወረ የጥበብና የእውቀት ሀብት ያለበት ስለዋሉ አሁን ማን ነው ጠቢባን የሚቋቋማቸው? ማንስ ነው አዋቂ አፋቸውን ሊዘጋ የሚችል? ሁሉን የሚችል አምላክ እግዚአብሔር ይናገርባቸዋል። ሃሌሉያ። ሉቃስ 21:15 ላይ ጌታ ተናግሯል። ሉቃስ 21:15 እንዲህ የሚል ቃል አለ። በጣም ደስ ይለኛል። ወደረኞቻችሁ ሁሉ ሊቃወሙትና ሊከራከሩት የማይችሉትን አፍና ጥበብ ሰጣችኋለሁ። እስቲ አሜን በሉ። ኢየሱስ ይባረክ። ወደረኞቻችሁ ሊቃወሙትና ሊከራከሩት የማይችሉትን አፍና ጥበብ እሰጣችኋለሁ ይላል። ወደ ሸንጎ በጎተቷችሁ ጊዜ፣ ወደ ነገስታት በወሰዳችሁ ጊዜ እንዳትፈሩ፣ ምን እናገራለን ብላችሁ እንዳትጨነቁ። ለምን መሰላችኋል? እኔ አፍ ሆናችኋል። ማንም ሊቋቋመው የማይችለውን አፍ እሰጣችኋለሁ አለ። ጥበብ ነው እኔ ጋር አለ አላቸው። ኢየሱስ ይባረክ። ውሎህን አስተካክል። አንዳንዴ እንደ ቀልድ ሰዎች እንኳን የሚሰነዝሩ ነገር ተጽዕኖ አድርጎብን ይታያል። እንደ ቀልድ ኢቭን ፓርቲስፔት ሳናረግ። ከዚህ በፊት አንዲት አገልጋይ ስትናገር ሰምቻለሁ፣ በዩቲዩብ ቆይቷል። ስለ ተጽዕኖ ስለመደረግ ነው። እና ሲጋራ የሚያጨስ ሰው ጋር ተቀምጬ ያለችው በጣም ልቤን ነክቶኛል። እና አንድ ቴብል ላይ ተቀምጥ ነው አለች ሲጋራ ጨሰሰው ይዋለች እና እኔ ሲጋራ ሰው አግልገል ችግር ይታያችሁ ሲጋራ እንኳን ልታጨስ አትወድም ሽታው እና ረብሻው ግን አንድ ቴብል ላይ ስለተቀመጡ ስትወጣ በኋላ እሷ ራሷ ሲጋራ ሸተተች ገብቷል ወሎን መምረጥ አለበት ሳታቀው አንደን እንደ ሲጋራው ሽታ ብልቅ ሲልብ ይታያል ወጣ ብለ እዛ ጋር የተነጋገሩት አንዳንድ ሰዎች አሁን በተለይ እዚህ ሀገር ያው እንደምታውቁት ነው እግዚአብሔርን የሚያከብሩ ሰዎች ብዙ ይሉ ግን እነሱ ጋር ሆነ የሚያወሩት ወሬ አንዳንዴ ትክክል ይመስለው እነሱ የራሳቸው ሚዛን አላቸው የራሳቸው አካሄድ አላቸው በኋላ ወደ ቤት ይዘሱ እንዳትሄድ አሜን በልስ
አሜን
ኢየሱስ ይባረክ ኢየሱስ የነገረህን ይዘህ እግዚአብሔር የተባረከ ይሁን በጣም የገረመኝ ይሄንን ወደ ሩኝቻችሁ ሊከራከሩት የማይችሉትን አፍና ጠብ ሰጣችኋል ያለው እዚሁ ሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ ስትመጡ በተግባር ታውታላችሁ እዛው ምዕራፍ 6 ቁጥር 10 ስለ ስጢፋኖስ ሲናገር ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ሃሌሉያ የተማሩ ሰዎች ናቸው እኮ ጥቅስ በደንብ የሚያውቁ የተራሮች ስም የከተሞች ስም የሰዎች ስም እስከ ቅመቅማያት የትውልዱን ታሪክ በዘር በቃላቸው የሚያውቁ የትጋ ምንጋ እንደተጻፈ ቃሎች በደንብ የሚያውቁ ናቸው ይሄ ግን የመጣው በመንፈስ ኃይል የሚናገር በኢየሱስ ጥበብ የሚናገር ስለሆነ ማንንም ሊቋቋመው አልቻለም አጣስኛቸው ይላል ሃሌሉያ እዚህ ሰናድሪን ይሄ ትልቅ ጉባኤ ይሄ ትልቅ የፍርድ ሻምቦ ላይ እነኚህ ሰዎች በግልጽ ተናገሩ ሚለው በድፍረት ያለምንም ፍራቻ ይታይ ቅድም እንደነገርኩ ነው እነሱ ራሱ በግልጽ እንደተናገሩ የሚለውን ሐሳብ የጻፉት ለምንድነው አይተው አያውቁም እንደውም አንድ ጽሑፍ ሳነብ ተገርመው ከመሃል አንዳንዱ እንዴ እስከዛሬ እዚህ ቦታ ላይ እንዲያነሱ ሰዎች ቆመው አያውቁም ሳይሉ አይቀሩም ይላል ሃሌሉያ ይሄ በግልጽ እንናገራለን የሚለው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 12 እንግዲህ እንዲህ አይነት ተስፋ ካለን ገልጠን እንናገራለን ይላል። ይሄ በድፍረት እንናገራለን ነው የሚለው ቅድም እንደነገርኳችሁ ይሄ ገልጠን የሚለውን አጠቃቀም በድፍረት ለማለት ነው አማርኛው። እንዲህ አይነት ተስፋ ስላለን ይላል። ሁለተኛ ቆሮንቶስ ምዕራፍ 3 በምድር የሚታወቀው መሰላችሁ ስለ ህግና ስለ ጸጋ የሚናገርበት ክፍል ነው። ስለ ተሻረው ስለፊቱ ክብር የሚለው ያ በድንጋዮች ላይ በፊደሎች የተጻፈ የሞት አገልግሎት በክብር ከሆነ ይሄኛው የመንፈስ አገልግሎት ይበልጥ በክብር ነው። እና እያወዳደረ ያ የብሉይ ኪዳኑ በክብር ከሆነ ይላል የአዲስ ኪዳኑ ደግሞ የበለጠ በክብር ነው። ስለዛኛው ስለ ተሻረው ስለፊቱ ክብር ይላል የሙሴን ፊት ትኩር ብለው መመልከት ካቃታቸው ይሄኛውማ ብሎ እያስበለጠ ከተናገረ በኋላ እንግዲህ እንዲህ አይነት ተስፋ ካለ ገልጠን እንናገራለን በድፍረት እንናገራለን። ጳውሎስ በነገራችን ላይ ጀግና የእምነት አርበኛ ሮሜ ምዕራፍ 1 ቁጥር 16 በጣም የምታውቁት ቃል በወንጌል አላፍርም ብሏል። አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። አንድ ነገር ገብቶኛል ይሄን ጥቅስ ሳይ አላፍርም አለ በወንጌል። ለምን ስትሉት የሚያድን ነገር ይዤ እንዴት ፈራለሁ? የሚያድን ሰዎች ከሞትና ከጥፋት የሚመልስ ነገር እንዴት ያሳፍራል? የሚገል ነገር እኮ አይደለም ጠንቋይ ቤት አይደለም ኮይዱ አልኳቸው ነው እርኩሰት ቤት አይደለም ያልኳቸው ኑ ከዘላለም ጥፋት ዳኑ ማለት ምን ያሳፍራል አለ። ስለዚህ አላፍርም በወንጌል አለ። ኢየሱስ ይባረክ
አሜን።
ያለማፈር ያለመሸማቀቅ በድፍረት ተናግረዋል። ከዚህ ጋር በተያያዘ እንግዲህ ይሄንን ከላይ እስከ ቁጥር 14 ይሄንን ካል ቁጥር 15 ጀምሮ ያለውናል ከሸንጎም ወደ ውጭ ወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገውም ዘንድ አንችልም። ነገር ግን በህዝቡ ዘንድ አብዝቶ እንዳይስፋፋ ከንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተመካከሩ። ጠርተው በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቆረጡ። እኛስ ያየነውና የሰማነውን ከመናገር ዝም ማለት አንችልም አሏቸው። ሃሌሉያ። ይኸውልህ እዚህ ጋር አንድ የገባኝ ነገር አለ። እንሸሽገው ዘንድ አንችልም ለኢየሩሳሌም ለሚኖር ሁሉ ግልጥ ሆኗል ያሉት ለምዶ ታውቃለህ? ከዚህ በፊት ሸሽገው ስለሚያውቁ ምን እንደሸሸጉ ታውቃለህ? የኢየሱስን ትንሣኤ አለ ትንሣኤላቸው ገንዘብ ከፍለው ዋሽ በቃ ሰረቁ። ለሊት ተኝተን ሰረቁ ብላችሁ ተናገሩ ብለዋቸው ሸሽገው ነበር መስሏቸዋል። አሁን በብዙ ሺህ ሰው ውስጥ ሆኖ ኢየሱስ መጣ ሊሸሽጉት እንዳይችሉ ሆኖ ኢየሱስ የተባረከ ይሁን። አሁን ግን ሊሸሽገው አንችልም ብለዋል በራሳቸው። በጣም የገረመኝ ግን እዚህ ጋር በኢየሱስ ስም በዚህ ስም እንዳይናገሩ ብለን እንዘዛለን። ጌታ ደጋግሞ የተናገረውን እስቲ ተመልከቱ። ስለ ስሜ መከራ ትቀበላለህ አይደል? ስለ ስሜ ያሳድዷቸዋል። ስለ ስሜ ብሎ ብዙ ጊዜ ተናግሯል። እና እነሱ እሷን ይዘው መጡና በዚህ ስም አሏቸው አትናገሩ፣ ሌላ ነገር እንደፈለጋቸው ተናገሩ። ድሮ እዛኛው ቤት እያለን እኛ ሳናቀው ኢየሱስ ኢየሱስ ማለት አበዛን። ወደናል መቀኛ መጽሐፍ ቅዱስ ጋር ስንቀራረብ ጊዜ ኢየሱስ እናንተ ሰዎች አካሄዳችሁ ወዴት ነው አሉ። እንዴስ ምን ነው ኢየሱስ ኢየሱስ አበዛችሁ? ለምንድን ነው ኢየሱስ ኢየሱስ ካበዛ ጴንጤን አይነት ማለት ነው? አዎ በቃ እኔ ኢየሱስ እያበዛው ሌላ ኢየሱስ የሚያበዛ አንድ አይነት ከሆነ በቃ ነኝ ማለት ነው። አሜን። ለምን መጽሐፉ ነው እሱን እንድል የሚያደርገኝ። ከዚህ ጋር ግን የመለሱትን መልስ ተመልከቱ። አመቻምቸው ኢትስ ኦኬ በቃ እኛ ስራችንን እናቀዋለን ብለው ሹልክ አላሉ። አይገርሙ? ምክንያቱም እዛ ጋር የሚያስፈራ ጉባኤ ልትፈቱ ነው ተብሎ ግን ሲነገራቸው ምን አሉ? እስቲ አንድ ጥያቄ እንጠይቃችኋለሁ። ይኸው ጥበብ ማለት እዚህ ጋር ተመልከቱ። ዝም ብለው አንሰማችሁም የምትሉትን አላሉ ታውቃላችኋል። ወይ ደግሞ የንቀት ንግግር አይደለም የተናገሯቸው። ምንድን ነው ያሏቸው? እሺ እናንተ ያላችሁትን ብንሰማ እግዚአብሔር ያለ ሌላ ነገር ከሆነ ተናንተ እግዚአብሔር እንስማስ እናንተ እንስማ እናንተ ራስ ፍርዱን ንገሩን አሏቸው። ገባ? እኛን ስሙ ከእግዚአብሔር ይልቅ ሊሏቸው ይችላሉ? አይችሉም። እና እስቲ እናንተ ፍረዱ እናንተን እንስማ ወይስ እግዚአብሔር? እኛ ግን አሏቸው የመረጥ ነው እግዚአብሔርን መስማት ነው አሉ። ይሄን ደግሞ እነሱም እግዚአብሔር ለምን ሰማችሁ ብለው ዳይሬክት ሊጣሏቸው አይችሉም። ምክንያቱም የእግዚአብሔር አገልጋይ ነው ብለዋል። ያንን መመርመር ነው ያለባቸው። አንድ ነገር ገባኝ ይሄንን ሳይ፣ በተለይ ይህን አጠቃቀም ጴጥሮስና ዮሐንስ ግን ይላል ቁጥር 19 እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። ቁረጡ የሚለው እናንተ ስጀጅ አርጉ፣ እናንተ ስትፈረዱ እናንተን እንስማ ወይስ እግዚአብሔርን ያሏቸው። አንድ ነገር ገባኝ ይህን ክፍል ሳይ ቆም ያደረገኝ፣ በየዕለቱ እንዳው እነኚህ ሰዎች እዛ ትልቁ ፍርድ ቤት ትልቁ የካህናትና በወቅቱ የነበሩት መሪዎች ፊት መቅረባቸውን ብቻ ማሰብ የለባችሁ። በየዕለቱ እያንዳንዳችን ምርጫ እንዳለን ታውቃላችሁ፣ እግዚአብሔርን የመስማትና ሌላ ነገር የመስማት። ዴይሊ ላይፍ ላይ በየቀኑ በምንኖረው ህይወት ምርጫ እኮ ነው። እግዚአብሔርን ትሰማበታለህ ወይስ ሰውን ትሰማበታለህ ወይስ ሌላ ነገር ትሰማበታለህ? አየህ አሁን ስለ እነ አዳም ህይወት ስታይ እግዚአብሔር መጣና ነገራቸው ለአዳም ነው አንድ ነገር ነግሯቸው። ሰይጣን ደግሞ መጣና ሌላ ነገር ነገራቸው። ምርጫ ነው ሰይጣንን መስማት ወይ እግዚአብሔርን መስማት። ከዛ ደግሞ አዳም ደግሞ እግዚአብሔርን በትክክል የሰማው እሱ ነው ከሔዋን ይልቅ። ግን በኋላ ደግሞ ምስቱን ሰማ ከእግዚአብሔር ይልቅ። ዛሬ ከእግዚአብሔር ይልቅ መስማት ምንድነው? ህይወታችሁ እንደሚፈታተን ነገር ገጥሟችሁ አጣ ከእግዚአብሔር ይልቅ ስማኝ የሚል እንዴ? ዓለም እኮ ተደማጭነት ለማግኘት ይላል አንድ ጽሑፍ ሰነ ኦቨርታይም ትሰራለች። ታውቃላችሁ አይደል? አካሄዳችንን፣ ምርጫችንን፣ የኑሮ አቋማችንን በነሱ ሁኔታ እንድናስተካክል 24/7 ነው የሚሰሩት። ይሄን አስቡ፣ ይሄን ሂዱ፣ ይሄን ብሉ፣ ይሄን ጠጡ። ልጓዳ ድረስ ገብቶ የለ እንዴ? ምን ቀራቸው? እኛም የኑሮ ሁኔታችንን የምናስተካክለው በነሱ አይደል እንዴ? አየህ? አቋም ከሌለ እግዚአብሔርን በትክክል በእግዚአብሔሩ አካሄድ የገባ ካልወቅ ሳታቆ ተሸርሽረል ትሄድ ትችላለህ። ግን ዛሬ ምርጫ እግዚአብሔርን መስማት ይሁን። ምርጫሽ እግዚአብሔርን መስማት ይሁን። ህዝቤ ሰምቶኝ ቢሆን አላል እዛ መዝሙር ላይ ህዝቤ ሰምቶኝ ቢሆን ኖሮ እስራኤልን በመንገድ ሄደው ቢሆን ጣላቶቻቸው ፈጥኜ ባዋረድኩላቸው ነበር። እግዚአብሔርም ጣላቶች በተገዙላቸው ነበር። የስንዴውን ስብ አበላኋቸው ነበር። እና ምንድነው ይሄ ክፍል የሚለው? ካለመስማታቸው የተነሳ ሌላ ተቃራኒ ኑሮ እየኖሩ እግዚአብሔርን የሚከተሉ ናቸው። የእግዚአብሔር አማኞች ናቸው። የእግዚአብሔር ህዝብ ናቸው። ህዝቤ ብሎ ነው የሚናገራቸው። ግን ሰምቶኝ ቢሆን ኖሮ ይላ ጣላቶቻቸው በተገዙላቸው ነበር ማለት ምን ማለት? አሁን ጣላቶቻቸው ሰልጥነውባቸው እየጮሁ ጌታ ሆይ እናል ይላል። የምድሩን ስም ባበላኋቸው ይላል። ስንዴው በችግር ውስጥ ነው፣ በረሃብ ድህን በድርቁ በቃ ተጎሳቁሎ ነው። ግንስ ካለመስማት የተነሳ ነው። እግዚአብሔርን መስማት የሁሉ ነገር ቁልፍ ነው። አንድ ነገር ነግራችኋለሁ። እግዚአብሔርን ግን ስትሰሙ በዙሪያችሁ ማንም ላይቆም ይችላል። ይሄን ታውቃላችሁ። ማንም ኢቭን አማኞች አብሯችሁ ላይቆሙ የሚችሉበት ጊዜ አለ። ግድ የለም የሰራዊት ጌታ እግዚአብሔር አብሯችሁ ይቆም። ጳውሎስ እንደዛው ነው አላንድ ጊዜ በፊተኛው ሙግቴ አላል ሁለት ያጥመስ ምራፍ 4 ላይ በፊተኛው ሙግቴ አንድስ እንኳን አልደረሰልኝ ማለት እና ጌታ ግን ይላል ባጠገቤ ቆሞ አበረታኝ ከአንበሳም አፍ ዳንላ። አይ ትልልቅ አዋራት የተባሉት ከዛ በፊት የሚፎክርባቸው ከሌን ሰላም በሉልኝ እና ከሌን እንዲመጣ አርጉልኝ ምናምን ነው ሰው ሁሉ የለም ዛሬ ወሎ ተስ ማንም አልደረሰልኝም ብሎ ብቻው ፍርድ ቤት ቆሞ ግን ዞር ስላለ ካጠገቤ ቆሞ ሃሌሉያ አበረታኝ አለ ከአንበሳም አፍ ዳንላ። አንዳንዴ እንደዛ ሆነ እግዚአብሔር እንደውም ክብሩን የሚገልጠው እንደዛ ነው። ግርግር በሌለበት ብቻውን ስትቆም ግራና ቀኝ አይተህ ዘላ አትስማማ እባክህ። ኢየሱስ ጌታ ቆይቷል። አንዴ ነግሬያቸዋለሁ አይ ቲንክ አንድ ፓስተር ህዝቡ ሲያይ አልተማመንበት ያለው ህዝቡ ሲያይ አይተማመንባቸው እና ይሄንን ህዝብ መፈተን አለብኝ ብሎ ተነሳ እና ሁለት አገልጋዮችን ምናምን ወስዶ አንድ የሚያቀው ሻለቃ ጓደኛ ነበረውና እባክህ የሚሊተሪ ልብስን እንዳላውሰኝ ለጓደኞቼም የሌላ ወታደር ልብስ ብሎ በውዳም ልቆ ቀን አርተፍሻል ጢም አርጎ ጥቁር መነጽር አርጎ ያንን ልብስ ለብሶ መሳሪያ ይዞ ቸርቹን በርግደው ገቡ። በርግጫ ግሩ ወርዶ እንዳትነቃነቁ ማለት ሁሉ ቱል ሶስቶ ከዛውም ከዚህ ቢዘ እና እግዚአብሔርን በትክክል እናመልካለን እንዴነን የምትሉ በዚህ በኩል አይኛ ድንገት ነው የመጣነው የምትሉ በዚህ በኩል አለ። ለካስ ወዶ አይደለም ያልተማመነባቸው እንዳለ በዛ ድንገት የመጣነው በሚለው በኩል ግፊያው ከዛ ታዲያ በመጣ እኔ ሁሌ እየጨቀጨቀኝ እርሜን በመጣ ዛሬ እንደነ ክፉ ነገር ገጠመኝ ማለት ነው። አንቺ ሲባል እኔም ያው እንዱ ዝማራቸው ደስ ስለሚል እኔ መጣው ሁሉም እዛ ጋር ተከመረ። አንቺ ሴት ብቻ በዚህ በኩል መጣች። አንቺ ሰው እኔ አማኝ ነኝ አለቻቸው። ከዛ እንገልሻለን አለ። በሞት ያከበረኝ ጌታ በሞትለት ደስ ይለኛል አለቻቸው። ከዛ ፓስተሩ ወደ ዞረና አርተፊያል ጢሙ አሁን አለቀና ህዝቡን አያቸው። እንዴ ወንድሜ እንዳይመስል አሁን እንደዚህ ጠንከራ ያለ ነገር ቢመጣ አይ እንደዚህኛው አባ እኔ ድሮም እኔ ፓስተር የሚባለው ነገር አይጠመኝም ነበር ምን ሁሉ ይወርጭ ገበለ መሰለ በምን ታቋለ መሰለ እንዴ ገና ላይተር ነገር አላል ጫርስ ታረግበት ጫምት ያለ ነገር ትልቅ ሰዓት ውስጥ ቢገባ ምን ይሆናል ብለ ተገምታል አይደለም እንዴ ገና ትንሽ እየታየ አይደል እንዴ ገና ትንሽ ነገር ሲነ ቆጨነት ምን ይዝም ነው ያለ በሰዓት ከመጣማ ምን ጥያቄ ያለው ቀልጦ የሚያ እንደሆነ ምን መገመት ያቀታ አይደል እንዴ ትንሹን አይተህኮ ነው መጽሐፍ ቅዱስ ከግረኞች ጋር በረጥክ ጊዜ እነሱ ቢያደክሙ ተፈራሰኞች ጋር እንዴት መታገል ትችላለህ እና በሰላሙ ምድር ታምነ መቀመጥ ካጣተ በደን ውስጥማ እንዴት ትኖራለህ ይላል ይታወቃል ማለት ነው አይ ከግረኞች ጋር በረጥክ ጊዜ እነሱ ቢያደክሙ አለም ማለት መሰለ ተደርደሩ ተብሎ ሩጫው ድድሩ ፊሽካ ሲነፋ እነሱ ጥለው ከሄዱ ነገር ግን አልገባህም እንጂ አንተ በግረ እነሱ በፈረስ የሚባሉ ድድር አለ እንዴት ተቋቋመዋለህ ነው እና ተረግረኛው ላይ ጥለውት ከሄዱ መገመት አትችልም እንዴ ስለፈረሱ እግዚአብሔር ይርዳል ለምሳሌ ብዙ ሰው ስታየው ኮሚትድ አይደለም ለእግዚአብሔር ነገር የተሰጠ ማንነት አታየው እሱም በምን ታቋለህ በእያንዳንዱ በህይወት አካሄድ ታየዋል አውሶ ሰው በዚህ ሰዓት ሞል እየዞረ እንደሆነ ታቃል አጣቃ እኔ ነግራለሁ እኔ ነግራለሁ ከጓደኞቻቸው ጋር ቁጭ ብለን ጫውት ሰው አሉ ቸርች ፕሮግራም እንዳለ ግን ነው ያው ጾጾሎ ሲባል ፍርጃቸው መቆለፍ ብዙ ሰው አይፈልግም እንዴት ብሎ እንደ ማን አለው አይነት ነው ከፈተው ከባቻረ ሆድ እንኳን አንዳንዴ ይረፍስ ምን አለበት ሳይንሱ ሚላል አይደል እንዴ አይደል ይላል እኮ ትንሽ ያለ መብላትም ጥሩ ነው እንደው አንዳንዴ ሆድም እንትን ይላል ይላል አዎ አዎ መገመት ይቻላል ጌታ ይርዳን ብቻ እንደው በእነኛ ሰዎች ስለሳቃችሁ ይሄ ነው እኛውም ራሳችን እግዚአብሔር ይርዳን ነው ይባላል ኢየሱስ ጌታ ነው ስለዚህ እኛስ ያየነውን የሰማነውን ከመናገር ዝም አንልም ውጤቱ ምንም ይሁን መስካሪዎች ተብለናል እንመሰክራለን ብለዋል ሃሌሉያ እንጸልያለን።